torba walitti deebina. Nagahan.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ሁሉም በራሱ ላይ ጨካኝ ገዢ እንዲሆን እድል ይሰጣል ተብሎለታል። የነጻነት መንገድ መሆኑን በሚያመላክት የስላቅ አነጋገር
አይነተኛ የመንግስት አስተዳደር ብዙዎች ሊተዳደሩበት የሚመርጡት መንግስታዊ ስርዓት ነው። ብዙ የተባለለት እና ገናም የሚባለለት ዲሞክራሲ
ሁሌ ማህበረሰብ ውስጥ ትልቁ ፖለቲካል ፍልስፍና ጥያቄ የሚነሳበት ነጻነትና እኩልነት መካከል ብዙ ግጭት አለ። ሶሻሊዝም ያን እንደሆነ ወደ እኩልነት ነው የሚያደላው። ያን ደግሞ ነጻነቱ ይዳፈናል። ካፒታሊዝም ስንወስደው የሚያደላው ወደ ነጻነት ነው። ያ ደግሞ በእኩልነት ጥያቄ ላይ ብዙ ድክመት ያለበት ነው።
ፕሮፌሰር መሳይ ከበደ በመካከለኛው ምዕራብ ዩናይት ስቴትስዋ ኦሃዮ ክፍለ ግዛት የሚገኘው የዴይተን ዩኒቨርሲቲ የፍልስፍና መምህር ናቸው።
Ideology and Elite Conflicts, Autopsy of Ethiopian Revolution, እና Survival and Modernization, Ethiopia's Enigmatic Present የሚሉት ከቱባ ስራዎቻቸው መካከል ናቸው።
እናንተ አድማጮቻችንም በእያላችሁበት እንድትወያዩበት በተጋበዛችሁበት በዚህ ውይይት
በዓለም በተሻለ የመንግስት አስተዳደር ዘይቤነቱ ስለሚዘከረው ዲሞክራሲ ጽንሰ ሐሳብ የፍልስፍና መሰረቶቹ እና የገጠሙትን ፈተናዎች ጨምሮ ጠለቅ ብሎ በሚዳስስ ሰፋ ያለ ውይይት አብረውን ያመሻሉ።
ከክንፎቼ ብጀምር ደስ ይለኛል። በሁለት ክንፎች የሚበረው በአንድ አቅጣጫ አይደለም። መጽሐፎች ለጠቅላላ እውቀት የሚበጁና ለነፍስ እውቀት የሚጠቅሙ ብዬ ለሁለት ከፍላቸዋለሁ።
ባለም አቀፉ ወረርሽኝ ኮቪድ-19 ሳቢያ መኖሪያ ቤቶችና የሥራ ቦታዎች እጃፋቸውን ዘግተው በተነበቱበት በዚያ ሰሞን በሩን ገርበብ አድርጎ እንደ ዘበት 3 መጽሐፍት ለህትመት አብቅቷል።
ባለፉት 20 ዓመታት ውስጥም የደረሰና የተረቆማቸውን በርከት ያሉ መንፈሳዊ መጻሕፍት ጨምሮ በአጠቃላይ ከ20 በላይ መጻሕፍቶችን አስነብቧል።
ደራሲ አለማየሁ ማሞ እርሱም አብሮን ያመሻል።
የአዲስ አበባው መስኮት ሰዓቱን ጠብቆ ሲከፈትም ንጉሥ ያክሊሉ ከእንግዳው ጋር ብቅ ይላል።
እሁድ ነሐሴ 16 2013 ዓ.ም ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ።
ለዕለቱና ለሰዓቱ ከተሰናዱት ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ፣ አብራችሁን ቆዩ።
ጤና ይስጥልን፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ደረጀ ደስታ ነኝ። አፍጋኒስታንን ለቀው ለመውጣት በካቡል አውሮፕላን ማረፊያ አቅራቢያ ከሚራኮቱ በሺዎች ከሚቆጠሩ ሰዎች መካከል በትናንትናው ዕለት 7 ሰዎች መሞታቸውን የእንግሊዝ የመከላከያ ሚኒስቴር ዛሬ እሁድ ባወጣው መግለጫ አስታውቋል። ሮይተርስ በስፍራው የነበረውን የስካይ ኒውስ ዘጋቢ ጠቅሶ እንደዘገበው 7ቱ ሰዎች የሞቱት በሺዎች የሚቆጠሩ ሰዎች በፈጠሩት ግፊያ ከፊት የነበሩት ሰዎች ለከለላ ከተጋረጡ ግድግዳና ወለሎች ጋር በመላተማቸው ነው ብሏል። በሌላም በኩል በአፍጋኒስታን የሚገኘው የዩናይትድ ስቴትስ ኤምባሲ አገር ለቀው መውጣት የሚፈልጉ ዜጎች ከኤምባሲው በየግላቸው ትዕዛዝ ካልደረሳቸው በስተቀር ወደ አውሮፕላን ማረፊያዎች እንዳይሄዱ በትናንትናው ዕለት ማስጠንቀቂያ ማውጣቱን አስታውቋል። ይሁን እንጂ ማስጠንቀቂያው በዜጎች ሌላ ስጋትና ግራ መጋባት መፍጠሩ ተመልክቷል። ታሊባን ደግሞ ዛሬ እሁድ ባወጣው መግለጫ ዩናይትድ ስቴትስን ተጠያቂ አድርጓል። የታሊባን ከፍተኛ ባለስልጣን አሚር ካን ሙጣቂ ዛሬ ባወጡት መግለጫ በመላው አገሪቱ ሰላምና መረጋጋት ያለ ሲሆን ግርግሩ ያለው በካቡል አውሮፕላን ማረፊያ ብቻ ነው ብለዋል። አሜሪካ ያላትን ሙሉ አቅሟንና ችሎታዋን የተጠቀመች ፕሬዝደንቱም ለቆ ስለመውጣቱ ሂደት በቀጥታ ትኩረታቸውን የሰጡበት ቢሆንም በአውሮፕላን ማረፊያው ላይ ግን ስርዓት ማስከበር አልቻሉም ሲሉ አሜሪካ ኮንነዋል። የአይን እማኞች ደግሞ ታሊባኖቹ በአውሮፕላን ማረፊያው አቅራቢያ የተሰበሰቡ ሰዎችን ለመበተን ጥይቶችን ወደ ላይ እንደሚተኩሱ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ እሁድ ከፋክስ ቴሌቪዥን ጋር በነበራቸው ቆይታ በአውሮፕላን ማረፊያው ያለው ሁኔታ እጅግ አደገኛና ተለዋዋጭ መሆኑን ገልጸው፣ ይሁን እንጂ ዩናይትድ ስቴትስ ባለፉት 24 ሰዓት ውስጥ ብቻ 7400 ሰዎችን ከካቡል ማውጣቷን አስረድተዋል። ዋይት ሃውስም በሰጠው መግለጫ አሜሪካ ባለፈው ሳምንት ውስጥ ብቻ ወደ 25100 ሰዎችን ማውጣት መቻሏን ገልጸው ከሐምሌ ወር መጨረሻ ጀምሮ እስካሁን በጠቅላላው 30000 ሰዎችን ማውጣት መቻሉን አስታውቋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዛሬው ዕለት በአፍጋኒስታን ስላለ ሁኔታ መግለጫ ይሰጣሉ ተብሎ ይጠበቃል። የዩናይትድ ስቴትስ ምክትል ፕሬዝደንት ካማላ ሃሪስ በደቡባዊ ኤዥያ የሚያደርጉትን አጭር ጉብኝት ለመጀመር ዛሬ ሲንጋፖር ገብተዋል። ምክትል ፕሬዝዳንቷ ከሲንጋፖር መሪዎች ጋር የሚነጋገሩ ሲሆን ቻንጊ የሚገኘውን የዩናይትድ ስቴትስ ባህር ኃይልንም ይጎበኛሉ። በማስከተልም በመጪው ረቡዕ ወደ ቪየትናም እንደሚያመሩ ተገልጿል። ከቪየትናም መሪዎች ጋርም በዓለም አቀፍ ደረጃ እያደገ የመጣውን የቻይና ተጽዕኖ ለመመከት የሚያስችል ዓለም አቀፍ ድጋፍ ለማሰባሰብ እንደሚመክሩ ተነግሯል። ካማላ ሃሪስ ቪየትናምን ሲጎበኙ የመጀመሪያዋ የዩናይትድ ስቴትስ ምክትል ፕሬዝዳንት ናቸው። ምክትል ፕሬዝዳንቷ ከሲንጋፖርና ከቪየትናም ጋር በደህንነት፣ አየር ንብረት ለውጥ፣ ኮቪድ-19ና ዓለም አቀፋዊ ስርዓትን ስለማስፈን እንደሚወያዩ ቃል አቀባያቸው ሳይመን ሳንደርስ መግለጻቸው ተዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ወታደሮች አፍጋኒስታንን ለቆ የመውጣቱ ውሳኔ ያስከተለው ምስቅልቅል በሺዎች ኪሎ ሜትር ርቃ በመትገኘው የአፍሪካዋ ሳህልም እንዳይደገም ስጋት መፍጠሩ ተዘግቧል። ስጋቱ የመጣው ሌላኛዋ ሀያል አገር ፈረንሳይ በአፍሪካው ሳህል የጀመረችውን የረጅም ጊዜ የጸረ ሽብር ዘመቻ ለማቋረጥ በማሰቧ እንደሆነም ተነግሯል። ፈረንሳይ የጸረ ሽብር ዘመቻውን ቢያንስ አሁን ባለበት ደረጃ መቀጠል አለመፈለጓን አስታውቃለች። አፍሪካ ውስጥ ሰፊ አካባቢን በሚያካልሉት በኒጀር፣ ቡርኪና ፋሶ እና ማሊ ድንበሮች አካባቢ በርካታ የእስላማዊ ኃይሎች ጥቃቶች እየሰነዘሩ ነው። በጥቃቶቹም በርካታ ሰላማዊ ዜጎችና ወታደሮች እየተገደሉ መሆኑን ተዘግቧል። በአንዳንዶቹ ተንታኞች ዘንድ ይህ እንደ አፍጋኒስታኑ ሊያሸንፉት የማይችሉት ጦርነት መሆኑ የተነገረለት ሲሆን አካባቢው እጅግ የተራዘመ ጦርነት የተካሄደበት፣ በሺዎች የሚቆጠሩ ሰዎች የሞቱበት፣ ከ2 ሚሊዮን በላይ ሕዝብ የተፈናቀሉበት መሆኑ ተመልክቷል። የአሜሪካ ድምፅ ያነጋገራቸው ተንታኞች በሁለቱም ጦርነቶች መካከል ልዩነት ቢኖርም በርካታ ተመሳሳይ ነገሮች መኖራቸውንም ገልጸዋል። በመጨረሻም ኮቪድ-19 የአሜሪካ የምግብና የመድኃኒት አስተዳደር ኮቪድ-19ን ለመከላከል ለፈረሶች የተዘጋጀውን አቨርመንስት የተባለውን መድኃኒት በግላቸው ወስደው የሕክምና እርዳታ ለማግኘት ሆስፒታል የገቡ ህሙማን እንዳሉ በርካታ መረጃዎች የደረሱት መሆኑን በመግለጽ አስጠንቅቋል። ድርጅቱ ትናንት ቅዳሜ በትዊተር ገጹ ላይ አቨርመስትን የተባለውን የከብቶች መድኃኒት ለሚወስዱ ሰዎች እናንተ ፈረሶች አይደላችሁም፣ እናንተ ላሞች አይደላችሁም፣ ከምር ሁላችሁም ይህን ነገር አቁሙ የሚል ማስጠንቀቂያ አውጥቷል። የድርጅቱ ማስጠንቀቂያ በዩናይትድ ስቴትስ የሚሲሲፒ ክፍለ ግዛት የጤና መምሪያ ያወጣውን ተመሳሳይ መግለጫ ተከትሎ ነው። የጤና መምሪያው መግለጫ ኮቪድ-19ን ለመከላከልም ሆነ ከህመሙ ለመዳን የከብቶችን መድኃኒት በመውሰድ ከታመሙ ሰዎች ቁጥራቸው እየጨመረ የመጣ የ911 የደረሱልኝ የስልክ ጥሪዎች መመዝገባቸውን አመልክቷል። ከደረሱ የእርዳታ ጥሪ ስልኮች ውስጥ 70% የሚሆነው ለከብቶች የተዘጋጀውን መድኃኒት ወስደው ከታመሙ ሰዎች መሆኑም ተገልጿል። ሰዎች ስለ ኮቪድ-19 የተሳሳተ መረጃ በመስማት ራሳቸውን ከሚጎዱ እርምጃዎች እንዲታቀቡ የምግብና መድኃኒት አስተዳደሩ አሳስቧል። በሌላም በኩል እንግሊዝ ከመጪው ማክሰኞ ጀምሮ እድሜያቸው ከ18 ዓመት በላይ ለሆኑና እስከ 8000 በሚደርሱ ሰዎች ላይ ኮቪድን መቋቋም የሚያስችል ተፈጥሯዊ የበሽታ ተከላካይ ህዋሳት ምርመራን እንደምታደርግ አስታውቃለች። የእንግሊዝ መንግስት ዜና ማሰራጫዎች እንደዘገቡት በኮሮና ቫይረስም ሆነ ለተለዋዋጭ ቫይረሶቹ የተጋለጡ ሰዎች ስለሚኖራቸው ተፈጥሯዊ መከላከያ የበለጠ መረጃ ለመሰብሰብ እንደሚፈልጉ ተመልክቷል። ለሰዓቱ ያለን ዜና በዚያ በቃል። ድርጅ ደስታ ነኝ። ጤና ይስጥልን።
እናይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ ነሐሴ 16 2013 ዓመተ ምህረት የራዲዮ መጽሔት ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁ እናመሻለን።
ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም።
የመምህሩ ጽፈት። ከዚህ በመምህሩ ሸንጎ ኃጢአተኛ ቁማ ለቅጣት ታይታለች። በድንጋይ ተወግራ የምትሞትበትን ቃል ትጠብቃለች። እሷ ባዘን የፈዘዙ ውብ ማራኪያ አይኖቿን በድንገት ጨፈነች። በጭፍኑ አይኗ ታያት መኖሪያዋ። ያልተዘጋ ደጃፍ ላመል ገርበብ ያለ በሐሳቧ ተሳለ። ወደ ውስጥ ሲገባ ዝብርቅ የቤት ዕቃ እዚህም እዚያ ጋ ሰብሰብ ያለ ግርዶሽ በወግ ያልተዘጋ ግርዶሹ አልፎ ያልተነጠፈ አልጋ የክሷ ማስረጃ የድንጋይዋ ዋጋ እዚያ ሕግ አውጪ ተርጓሚ ሊቃውንት በሙሉ ሥርዓት እንዳይጣስ ሕጉም እንዳይዳስ እየተማማሉ ከቤቷ በውክቢያ ያወጧትን ምስኪን አፍ ባርደን እያሉ መምህሩን በሸንጎ ሞት ይለምናሉ። እኒህ ወጋሪዎች በክሳቸው ታምነው ድንጋይ ይመርጣሉ። መሃል ፍርድ አዋቂው መምህር ድንገት አቀርቅሯል። ራሱን ዘልሶ ምድር ላይ ይጽፋል። የጽሑፉ ኃይለ ቃል የከሳሾችን ክስ የወጋሪን ብርታት እንደ ሰም ያቀልጣል። ድንገት ተበተኑ፣ ከሳሾች ተነኑ። እሷ የተጨፈነውን ዐይኗን ስትገልጠው አንድ እሷ ተከሳሽ፣ አንድ እሱ የሚዳኘው መምህር የሚባለው ከብዙ መውገሪያ ክምር ድንጋይ ጋር እንዲህ ሦስት ሆነው ራሷን አገኘችው። በጣቱ የጻፈውን ያልተፈታውን ቃል እሷም አላየችው። ያ ጽሑፍ ምንድን ነው? ድንገት ዛሬ ገብቶን ስንተረጉመው ያ የታምር ጽሑፍ ድምፅ አልባ ድማሚት የተሳለ መብረቅ ሁለት መስመር ግጥም ጉባኤ ቃና ነው። እዚያ ግጥሙን ያነበበው ያ ሁሉ ወገኛ ሞት ለሷ ያዘዘ ወደ ራሱ ሱሪ በእጁ ሊከላከል ቦላሌውን ያዘ። ይህ ዝሙን የሚሉት ተንኮለኛ ኃጢአት ግብሩ ይቸግራል። እንደ እንግዳ ደርሶ መጣሁኝ ያለለት መች ብቻ ይሰራል። እናም ፍትሕ የናፈቀው ያ ሁሉ ወንዳደር እንዲያስግደረደር መክሰሱን ብቻ እንጂ መከሰሱን ገና አላወቀም ነበር። ከግጥሙ መስመር ከተጻፈው ጽፈት ከግጥሙ ኃይለ ቃል ከማን ጋር አደረች ብሎ መጠየቁን ወጋሪው መች ያውቃል። እዚህ ጥብቆን ገና በቅጡ ሳይሸብብ በአንድ እጁ ደግፎ ሴቲቱን ሊወግር ድንጋይ አንከርፍፎ ዛሬም ለወግ ቆሟል 2000 ዓመት ወንዱ ተሰልፎ። ገጣሚ አበባው መላኩ የመምህሩ ጽህፈት በሚል ርዕስ በቋጠራትና
እኔ ነኝ በሚል ርዕስ በ2007 ዓ ም ካሳተመው የግጥም መድብል ባገኘናት የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል።
ገጣሚ አበባውን እናመሰግናለን።
አድማጮች፣ አሁን በተከታዩዋ ስልት ወደ ቀዳሚው ቅንብር እንሻገር።
Chirribale Sifra Sain norte melkachi sendjawedi ani one nenanchi bandele barfeni bandele barfeni avreni semane yesekezeni ona bente zita bizwasale femi ahun menale honye yetlantun yahal menore dalle bet bemelit mahal hode mulon takus lemeni kevdhal lemeni kevdhal lemeni kevdhal bakaliete leyen simelson afkot asabya metal godana warkot yemekananya wul saa ጀልበረን ያጠፋል እድሜ ያስቆጠረ ዘመንም ይገፋል ትዝታን ደግዜ እንደ ቀን መች ያልፋል
አድማጮች አሁን በመግቢያችን ወደ አስተዋወቅ ነው የምሽቱ ቀዳሚ ክንብር ነው የምናመራው ዲሞክራሲ በረከቱና ፈተናዎቹ
አይነተኛ የመንግስት አስተዳደር ስርዓቶች ሁሉ ተመራጩ ነው።
ያ የብዙሃን ድምጽ እስከተሰማም ድረስ ታዲያ አንዳንዴ የምንፈልገውን ብቻ ሳይሆን የማንፈልገውን ጭምር ሊሰጠን የሚችለው ይህ ዘመን የተገበ ያስተዳደር ስርዓት ዘይቤ ሌላ የዘመን ፈተናዎችም የገጠሙት ይመስላል።
ለመሆኑ ለምን ይሆን ድፍን ዓለም ማለት ይቻላል ዲሞክራሲን ከሁሉ ተመራጭ ስርዓት ያደረገበት ሚስጥር?
ፕሮፌሰር መሳይ ከበደ በመካከለኛው ምዕራብ ዩናይትድ ስቴትስዋ ኦሃዮ ክፍለ ግዛት የሚገኘው ዴይተን ዩኒቨርሲቲ ለበርካታ ዓመታት የፍልስፍና መምህር በመሆን አገልግለዋል።
ፕሮፌሰር መሳይ ከጻፏቸው በርካታ መጻሕፍት ውስጥም አይዲዮሎጂ ኤንድ ኤሊት ኮንፍሊክትስ አውቶፕሲ ኦፍ ዘ ኢትዮጵያን ሬቮሉሽን
በግርድፍ ትርጉሙም ሪዮትና የልሂቃን ግጭት የኢትዮጵያ አብዮት ሲመረመር የተሰኘውና
እንዲሁም survival and modernization Ethiopia's enigmatic present
ስልጣኔና ሁሉን አልፎ ከዚህ መድረስ መቻል የኢትዮጵያ ዛሬ ላይ የመገኘት ሚስጥር ሄም በግርድፍ ትርጉም ነው የሚሉት ይገኙበታል።
በዓለም በተሻለ የመንግስት አስተዳደር ዘይቤነቱ ስለሚዘከረውና
እናንተ አድማጮቻችንም በእያላችሁበት እርስ በርሳችሁ እንድትወያዩበት እየጋበዝን ስለተሻለ ህይወት መንገድ ሲባል ወደ ተሰናዳው ውይይት ቀዳሚ ክፍል እንውሰዳችሁ። ፕሮፌሰር መሳይ ከበደ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ፕሮፌሰር መሳይ በቅድሚያ የውይይታችንን መነሻ መንደርደሪያውን ላስቀድም። ዛሬ የምንነጋገርበት ጉዳይ በጣም መሰረታዊ ብዙዎቻችን የምናውቀው የሚመስለን ነገር ግን ብዙ ጥያቄዎች ያሉን ዲሞክራሲ በአብዛኛው እንደ ቀዳሚ ወይንም እንደ ተሻለ መንገድ ተደርጎ የሚታየው ብዙ ሀገሮች የሚከተሉት እንደ ህይወት አቅጣጫ ተደርጎ የሚወሰድና የሚመረጥ ነገር ግን ሊያነጋግረን የሚችል ነው። ስለ ዲሞክራሲ ልንነጋገር ነው።
እሺ፣ የመጀመሪያ ስለተጋበዝኩና በተለይ ዲሞክራሲ ላይ የተመሰረተ ጥያቄዎች እነዚህ ጥያቄዎች መልስ መስጠት በጣም ደስ ይለኛል።
መልካም። ራሱ ቃሉ ሳይቀር ጽንሰ ሀሳብ ደረጃ የመነጨባትን ግሪክን ከክርስቶስ ልደት በፊት በ508 እና 507 ዓመተ ዓለም የነበረው የቀድሞውን የአቴና ዲሞክራሲ የመጀመሪያው ተደርጎ ይወሰዳል። እንደገና እንደ መንግስት እንደ አገር ደግሞ የዘለቀበትን ደቡብ ጣሊያን የምትዋሰነው የትንሽቱ ባለተራራይቱ አገር የሳን ማሪኖ መንግስት በመንግስት ደረጃ ቀዳሚው ዲሞክራሲያዊ አስተዳደር ተደርጎ ይወሰዳል። ሊሁን እንጂ ስር በመስደዱ መሰረት በመጣሉ እንደ ስርዓት ዘለቄታ ያለው ለሌሎችም እንደ ምሳሌ ሲቆጠር የቆየው የዩናይትድ ስቴትስ ዲሞክራሲ ነውና ዩናይትድ ስቴትስ በንጽጽር ወጣት ወይም የቅርብ ጊዜ አገር ሆና ሳለ በዲሞክራሲ መሰረት ግን የእድሜዋን ያህል ገፋ ያደረገ ተደርጎ ይቆጠራልና እስኪ እሱን በመመልከት እንጀምር። በዩናይትድ ስቴትስ ዲሞክራሲ ምን መሰረቶች አሉት? እንዴትስ መሰረት ያዘ? አሁን ያለበት ቦታ ለመድረስ ምን አይነት ሂደት ውስጥስ አለፈ? የእርስ በርስ ጦርነት ያሳለፈች በአንድ ወቅት የዘር መድሎ ባሪያ አሳዳሪነት ነግሶባት የነበረች ሀገር ናት። ይሄ ሁሉ ስለ ዲሞክራሲ የሚነገርላት ሀገርና የዩናይትድ ስቴትስን የዲሞክራሲ ታሪክና ሁለንተናዊ ሂደቱን የቅርብ ጊዜውን ፈተናዎች ጨምረን መልከት ብናደርግ።
እሺ፣ ስለ አሜሪካን ዲሞክራሲ ስናወራ ትንሽ ካጀማመሩ የሚያስቸግር ነገር አለ። እሱ ምንድን ነው? ልክ እንደው በድሮ ከጥንት ግሪክ ጋር በሚጠጋ መንገድ የአሜሪካን ዲሞክራሲ የባርነት ስርዓትን የተቀበለ ነበር። ያውም እሱ እንደምናውቀው ባርነት በማሻሻያ ነው፣ ህገ መንግስት ከተጻፈ በኋላ በማሻሻያ ነው እንዲቀር የተደረገው። እና ትንሽ እዚህ ላይ እንዴት የሰው እኩልነትን ተቀብያለሁ የሚል ስርዓት ባርነትን ያስተናግዳል የሚለው ጥያቄ በጣም ከፍተኛ ጥያቄ ነው። የሆነ ሆኖ የአሜሪካን እንግዲህ ያው በከፍተኛ ደረጃ ራሷ መሰራረቱ እንግዲህ የመሰረቱት ሰዎች ከዩሮፕ ሸሽተው የሄዱ በሃይማኖት በሌላም በሌላ ነገሮች ተሰደው የሄዱ ሰዎች ያቋቋሙት ስለሆነ በከፍተኛ ደረጃ ያው የዴሞክራሲን ነጻነት የሚለውን አጉልተው አሳይተዋል። ከሁሉ እኩልነት ላይ ብዙ ወደኋላ ናቸው። እነሱ እኩል የሚለው ለሁሉም እኩል ናቸው ማለት የሚቀበል ሳይሆን ስርዓቱ ለሁሉም እኩል እድል ይሰጣል እና አንተ ከሰራ ችሎታ ካለ ከየትኛውም ክፍል ብትመጣ ከምንም ብትመጣ ስኬታማ ልትሆን ትችላለህ የሚል እምነት አለ። ኢኳል ኦፖርቹኒቲ የሚል እንግዲህ እሱ አንድ ያ ቤተሰብ የተወለደ ልጅ እና አንድ በጣም የከበረ ቤተሰብ ውስጥ የተወለደ ልጅ እንዴት እኩል እድል አላቸው የሚለው አነጋገር በጣም አጠያቂ ነው። እሱ አንድ መታየት አለበት። እና የአውሮፓው ዴሞክራሲ ብዙ ትግል ውስጥ ያለፈ ስለሆነ እኩልነት የሚለው የወን አመለካከት የበለጠ ያራም። በዚህም ነው ብዙ ነገር በመንግስት ይካሄዳል። መንግስት በአጠቃላይ በዜናም በኩል በትምህርትም በኩል ራሱ በከፍተኛ ደረጃ ይሳተፋል። እና ይሄ ምንድን ነው የካፒታሊዝም በጣም ልዩነት ማብዛትን ለማስተካከልና ትንሽ ወደ እኩልነቱ ለመሄድ ነው። እንግዲህ የፈረንሳይ አብዮትን ስንወስደው የፈረንሳይ አብዮት ቀጥታ ከነጻነት ይልቅ የእነሱ መሪዎች በሩሶ የሚመሩ ሲሆኑ ከነጻነት ይልቅ እኩልነት ይበልጣል የሚል ነበር ያዙት። እና ሁሌ ማህበረሰብ ውስጥ ትልቁ ፖለቲካል ፍልስፍና ችግር ጥያቄ የሚነሳበት ይሄ ነጻነትና እኩልነት መካከል ብዙ ግጭት አለ። የሚጣጣሙ አይደለም። አብሮ ለማካሄድ በጣም አስቸጋሪ። ሶሻሊዝም ያለ እንደሆነ ወደ እኩልነት ነው የሚያደለው። ያኔ ደግሞ ነጻነቱ በጣም ይዳፈናል። ካፒታሊዝም ስንወስደው በጣም የሚያደላው ወደ ነጻነት ነው። ያ ደግሞ እኩልነትን እንትናና
ዩሮፒያኖች ያገኙት ሶሻል ዴሞክራሲ የሚባለው መካከለኛ መንገድ የሚከተል ወጥም ለማጣመር የሚሞክር አሜሪካኖቹ ግን ይሄን የአሜሪካ ዴሞክራሲ ይሄን አይፈልጉም። እንግዲህ የአሜሪካን ዴሞክራሲ ዋናው መሰረቱ እንግዲህ ያው እንደምናውቀው የስልጣን ክፍፍሉ ነው። የህግ አውጪው፣ የፍርድ ቤት እና ያስፈጻሚ ስልጣኖች ተለያይተዋል። አንዱ አንዱን ይቆጣጠራል። እና በዚህ የተነሳ ይሄ እንደ አምባገነናዊ ስርዓት በፍጹም ሊመጣ አይችልም ብለው ያምናሉ። በጣም በከፍተኛ ደረጃ እነሱ ያው ህገ መንግስቱንም ሲያቋቁሙ እና አሜሪካንንም ያው ፖለቲካ ስርዓቱን ሲመሰረቱ በጣም በብዛት ይፈሩ የነበረው የአምባገነን ነበር። አንድ ሰው ወጥቶ በሙሉ ስልጣኑን እንዳይወስድ የሚለው እና የአምባገነት እንዳይመጣ በብዙ ነገር ተፍቶ አስረውታል። እና ይሄ ነው የነሱ የሚለየው። ከሁሉ ይበልጣል ማለት ሳይሆን ዴሞክራሲያቸው፣ ምክንያቱም እንዳልኩት በጣም በእኩልነት ጥያቄ ላይ ብዙ ድክመት ያለበት ጉዳይ ነው።
ብዙ ተፈትነዋል፣ አሁንም እየተፈተነ ነው እያሉን ነው።
ይኸው እንግዲህ በሰሞኑም እንደምናየው አደጋ ላይ ነው የአሜሪካን ዴሞክራሲ ያለው። ምክንያቱም ያው ከትራምፕ መሸነፍ በኋላ ያየነው እዚህ ቁጭ ብለን አሜሪካን ሀገር መፈንቅለ መንግስት ሙከራ አይተናል፣ ምንም ጥርጥር የሌለው እና ያ መፈንቅለ መንግስት ተሳክቶ ቢሆን ኖሮ አሁን አሜሪካ ምን ትሆን ነበር የሚለው ሁላችንም ላይ ያለ ነው። እዚህ ላይ ምንድን ነው የምለው፣ ዴሞክራሲ አንድ ድክመቶች ያሉት ይሄ ነው። ምንድን ነው እርግጥ ነው መብት ሰጣለ፣ እርግጥ ነው ምርጫ ላይ የተመሰረተ ነው ስላለ፣ ነገር ግን አንዳንድ የማታልፋቸው ነገሮች ይሄ የነጭን የበላይነት መጠበቅ አለብን በሚል ካስፈለገም በቃ ዴሞክራሲውን ብንተው ይሻላል ወደሚል አስተሳሰብ የገቡ ይመስላል።
መልካም። ዛሬ የደረሰበትን የገጠመውን ፈተና ምናልባትም ከዚህ ቀደም በዘመናት እድሜው ካለፈባቸው ሌሎች ፈተናዎች ጋርም እንድናነጻጽር ጭምር ይጋብዛል። በአንጻሩ በየደረጃው በሂደት ያለፋቸውን እርከኖች ታሪኮችንም ገፋ አድርገን አንዳንዱን እየጠቃቀስን ብንመለከት፣ ለምሳሌ በዚህ በዩናይት ስቴትስ ሴቶች እስከ 1920 አካባቢ ድረስ መምረጥ ድምጻቸውን መስጠት አይችሉም ነበር። በወንዶች ጥቁር ወንዶችን ብቻ ነው የሚመለከተው። እስከ 1870ዎቹ ድረስ ድምጽ መስጠት ወይም መምረጥ አይችሉም ነበር። ዛሬ ትልቅ ክፍተት፣ ትልቅ ጉድለት ሆኖ የሚታዩትን ባስተናገደበት ዘመንስ ያኔስ ስርዓቱ ዲሞክራሲያዊ ነበር ማለት ይቻላል? እንደ ዲሞክራሲ መውሰድ ይቻላል?
እንግዲህ ብዙ ጊዜ ይህን ጥያቄ ስታነሳ የሚባለው ምንድን ነው፣ ያው ፍጹም ዲሞክራሲ የለም። ዲሞክራሲ መታየት ያለበት በእድገት ነው እና ይህን አላደረገም አላሟላም ብለን መተቸት ሳይሆን በሂደት ውስጥ ማየት አለብን እና እየተሻሻለ እየተለዋወጠ የሚሄድ ስርዓት ነው እና በፊት ያላካተታቸውን ነገሮች ሁሉ መካተት የነበረበትን አሁን እያካተተ ነው። ያው አሁን ሴቶች ፖለቲካ ውስጥ በደንብ እየተሳተፉ ነው። ጥቁሮችም እንደዚሁ መለስተኛም ቢሆን በዛ ውስጥ እየተሳተፉ ነው እና እያደገ የሚሄድ ነገር እንጂ አንድ የሆነ ቆሞ ከዛ ብቻ በራሱ የሚንቀሳቀስ አይደለም እና ስለዚህ በታሪክ ውስጥ ነው ማየት ያለብን ይላሉ። ምንም ፍጹም ተቀባይነት የለም ሰው ነገር እስከሆነ ድረስ መሻሻሉ። ግን አሁን ጥያቄው እውነትም እየሻሻለ ነው ወይ ነው መሆን ያለበት እና አዎ፣ ለምሳሌ አሜሪካ ነገር ስናየው ወደፊት ይሄዳል፣ ደግሞ ወደኋላ የሚመለስበት ጊዜ አለ። አሁን ምሳሌ የጥቁሮች መምረጥና የመመረጥ መብትን ስናየው በአንድ በኩል የተለቀቀ ይመስላል፣ አሁን ደግሞ እያሰሩት ነው እንደገና። ስለዚህ ውጣ ውረድ አለ። እድገቱም ዝም ብሎ በቀጥታ የሚሄድ አይደለም እና ይሄ ውጣ ውረድ እንግዲህ ወደ ጆስቶ አለ። ደግሞ ዋናው ነገር ማየት ያለብን ዴሞክራሲ በጣም ስስ ነገር ነው። ስስ ነው ምን ለምንድን ነው? ተፈጥሯዊ አይደለም። በተፈጥሮ እንደው ማህበረሰቡን ስናየው አዛዥና ታዛዥ በሚል ነው የተቀረጸው እና በባህል የሚመጣ ነገር ስለሆነ ስናየው ነገሩን በደንብ ካልተንከባከብከው፣ በደንብ ካልጠበቅከው በቀላሉ የሚፈርስ ነው። በቀላሉ ወደ አምባገነናዊ ስርዓት ሊለወጥ የሚችል ይሄ ኢትዮጵያን ሀገሮችም ታይተዋል። ያው እንደሚባለው ሁሉ ሂትለር ተመርጦ ነው የወጣው። ስለዚህ ሰዎች እንደው በጣም በጉጉትና በየቀኑ የሚጠብቁት ነገር መሆን አለበት እና አንዴ ዴሞክራት ሆነናል አንዴ ስርዓቱን መስረተናል ብሎ መቀመጥና መዝናናት ጨርሶ የማይፈቅድ ስርዓት ነው። ምክንያቱም የተፈጥሮ መስራት የለው
ሰው የሰራው ሰው የፈጠረው በመሆኑ ዘለቄታው ያልተቋረጠ ቁጥጥርን እና ክትትልን ይሻል እንጂ አንድ ያልቆ ተጠናቋል ተብሎ የሚኖርበት አይደለም። ግድፈት ሲኖር መታረም እንዲስተካከል መጣርን ይጠይቃል ይላሉ ነው።
አዎ የፈጠረው ባህላዊ በተለይ ደግሞ ከሃይማኖት ጋር አሁን ግሪኮች ለምሳሌ የጥንት ግሪኮች ሁለተኛ ዲሞክራሲ ማስቀመጥ ያቃታቸው ይሄ የሰው እኩልነት የሚለው ሐሳብ ላይ ያደረሱ ነበር እና ይሄ የመጣው በክርስቲያን ሃይማኖት የተነሳ ዩሮፕ ውስጥ ገብቶ ያንን እንግዲህ አሁን ትልቁ ችግር ይሄንን የክርስቲያን እምነት የሰው ነፃነትና እኩልነት እንዴት በፖለቲካ ተቋማትን ቀይረው ነው። ሁሉ ሰው ያምናል ማለት በልቡ ሰው ሁሉ ሊል ይችላል። ነገር ግን ማህበረሰቡ በሚሰራው እና በሚንቀሳቀሱት ኢኮኖሚያዊ ማህበራዊ ግንኙነቶች በሙሉ ይሄ እነዚህ ሁለት ሀሳቦች በደንበኛ ተቀባይነት አግኝተው ስራ ላይ አልዋሉ እና ችግሩ ሀሳቡ አይደለም፣ ችግሩ ስራ ላይ መዋሉ
ተግባሩ ላይ ነው። ይሄ ምናልባትም እዚሁ ጋር እንድንቆይ የሚያደርግ ሌላ ጥያቄ ያጭራል። አንዳንድ ጊዜ ዲሞክራሲ የሚፈልጉትን ብቻ የሚሰጥ ሳይሆን የማይፈለግ ምናልባትም የማይበጅ ጭምር የሚሰጥ ነው። የግለሰቦች ድምፅ እስከሆነ ድረስ አንዱን መቀበል ከፈቀድን ሰዎች የመረጡትን ነገር ግን በሚዛናዊ ህሊና ሲታይ የማይበጅ ሊሆን የሚችል አሁን በዩናይትድ ስቴትስ የታየውን በኋላ ላይ እንመለከተዋለን የመሰለ ብዙዎች ያን አይነት ስሜት እስካስተጋቡ ድረስ ያልተፈለገ ነገርን ሊሰጥ ይችላል የሚባለው ሐሳብ አለ። ይህን የተመሳቀለ ሁኔታ የመፍጠርም አቅም አለው። ዲሞክራሲ የተሻለ ነው ይባል እንጂ ፍጹም አይደለም የሚለውን ቀደም ብለው የጠቀሱትን ሐሳብ አጉልቶም የሚያሳይ አነጋገርም አለ።
አያይዘውም ለምን ሲሆን ከሌሎች ሁሉ አብልጦ መመረጡ ድፍን ዓለም ዲሞክራሲያዊ ስርዓት መመኘቱ
ፕሮፌሰር መሳይ ከበደ ጋር የጀመርነው ቃለ ምልልስ አላበቃም። ቀሪውን በሌላ ፕሮግራም እናቀርባለን።
ለአሁኑ ግን ፕሮፌሰር መሳይን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
ወደ ሁለተኛው የምሽቱ ዝግጅት እንሻገር። የመጽሐፍት ዓለም ወግ ነው።
ዓለም አቀፍ ወረርሽኝ ኮቪድ-19 ባለፈው ዓመት ሰዎችን እንቅስቃሴ በመገደብ በከሰተው ለየት ያለ ሁኔታ ሳቢያ
ሁላችንም በየቤታችን የተከተትንበት ሰሞን ነው።
መደበኛ ስራውን ከቤቱ የሚሰራውን አብዛኛውን ህዝብ ጨምሮ የወረርሽኙ ስጋት የከሰተው ጭንቀት በበረታበት ወቅት አንዳንዶች ከዚህ ቀደም ጊዜ ያላገኙላቸውን ፕሮጀክቶች አለያም አዳዲስ ክህሎቶችን ለመቅሰም አጋጣሚውን መጠቀም ሲሞክሩ ተስተውለዋል።
የቀጣዩ እንግዳችንም ተመክሮ ከዚሁ የሚመደብ ነው። ጊዜ ሳናጠፋ ከአሉላ ጋር ወደ ነበራቸው ወገን ወስዳችኋለን። ሁሉንም ከዚያው ታገኛላችሁ።
አለማየሁ ማሞ ደራሲ፣ ለራዲዮ መጽሔት እንግዳ አይደለም፣ ከዚህ ቀደም ቀርበሃል። ለሁሉም ግን በድጋሚ እንኳን ደህና መጣ።
እንኳን ደህና ቆየኝ አሉላ። እንዳልከው አዲስ አይደለሁም። ደግሜት ስለተጋበዝኩ አመሰግናለሁ። እኔም ከብዙ ጊዜ በኋላ ድምፅን ስለሰማው ደስ ብሎኝ
አመሰግናለሁ። እኔም እንደዚሁ። አለማየሁ፣ ከዚህ ቀደም በርካታ መጽሐፎችን መጽሐፍህን መሰረት አድርገን ተነጋግረን ነበር። ዛሬ ለየት ያለ ሁኔታ ምክንያት ሆኖናል። ቀደም ብለን በመግቢያችን እንዳስተዋወቅ ነው በፕሮግራማችን ባለፈው ዓመት በኮቪድ-19 ሳቢያ በየቤታችን በተከተትንበት ሰዓት ሰዎች ያን ጊዜ እንዴት አሳለፉ? ከመደበኛ ሕይወታቸው፣ ከስራቸው፣ ከቤተሰብ ኃላፊነታቸው በተጨማሪ አንዳንዶች የተለየ ሁኔታ ለማድረግ ተጠቅሞበታልና ያን መለስ ብለን በምናይበት ሁኔታ ውስጥ አንድ ብቻ አይደለም 3 መጽሐፍት ለንባብ ማብቃትህ ነው ምክንያት የሆነን። እስኪ ንገረን። ቀደም ብዬ እንደጠቀስኩት የቤተሰብ ኃላፊነት አለ። የስራህን ጠባይ አላውቅም፣ ምናልባት ከቤት ተራ እንደነበረ እንዴት እነኝህን መጽሐፍት ለንባብ ማብቃት ቻልክ? ከሱ ብንጀምር።
አመሰግናለሁ። ጥሩ ነው ከሱ መጀመራችን። እንደ አጋጣሚ ይሄ የወረርሽኙ ጊዜ ለእኔ የተለየ የሚያደርገው ምንድን ነው? ማርች 7 ቀን 2020 ዓ ም ነበር የመጨረሻውን የመጽሐፍ ምረቃ ፕሮግራም ያካሄድኩት። አንተም እንደምታውቀው ብዙዎቹም ላይ ተገኝተ ከ2013 እንደ አውሮፓ አቆጣጠር ጀምሮ ዋሽንግተን ዲሲ ሜትሮ ኤሪያ ላይ ያለማቋረጥ በየአመቱ የመጽሐፍት ምረቃ አዘጋጃለሁ እና ያ ስብሰባ በተካሄደ በሚቀጥለው ቅዳሜ ነው መሰብሰብ የተከለከለው። የኔ ዝግጅት የመጨረሻው ስብሰባ ነበር ማለት ይቻላል። በዛውም ሁሉ ነገር መስሪያ ቤቴም ጭምር ሲዘጋ ያንን ስንቅ ይዤ ነው ወደ ቤት ቢሮ የተመለስኩት እና ያም ትንሽ የበለጠ ሳያነሳሳኝ አልቀረም። መስሪያ ቤቴ ስለተዘጋ መስራት አልነበረብኝም። ስለዚህ የቤተሰብ ኃላፊነቴን አንድ አልፎ አልፎ ተረጋግቼ የምማራትን የመስመር ላይ ትምህርት ኦንላይን ኤዱኬሽን ማድረግ ብቻ ነው የነበረብኝ። ከዛ ውጪ እንግዲህ አብዛኛው ጊዜ ለስነ ጽሁፍና ምርምር የተሰጠ ነው። በዚሁ መሰረት ምንም ሳላባክን ልክ እንደ መደበኛ ሰራተኛ ጠዋት ስነሳ እየጀመርኩ ምሳይም በልቼም እየቀጠልኩ የራሴ አለቃውኜ በመስራት እነዚህን ሶስት መጽሐፍ ለህትመት አቅርብ ያለው የመጽሐፎቹን ርዕስ በአመሳ ልጆችን አሳድጎ ለወግ ማብቃት የሚለውና በተለይ በምዕራቡ ዓለም አስተዳደግ ላይ ያተኮረው የአሜሪካ ተራሮችና ሌሎችም አጫጭር ጽሁፎች የሚለው ስብስብና ቀበና በትውስታ ጎዳና የሚለው የሰፈሬ የትውልድ መንደሬ ትዝታዎች ሶስቱ ነበሩ። እንግዲህ አሉላ እንደምትገምተው ከዛ በኋላ ስብሰባ ማካሄድ ስላልቻለ ባለኝ ዝርዝር መሰረት አንባቢዎችን በስልክ በፌስቡክ ኢንቦክስ እና በመሳሰሉት በመድረስ መጽሐፎቹ እየታሸጉ በየአድራሻቸው እንዲላኩላቸው ነው ያደረኩት። ጥያቄህን ጠቅለል አድርጌ መልሼ ለመጨረስ ሶስቱን መጽሐፍት መጨረስ የቻልኩት እንደ መደበኛ ስራዬ በመውሰድ ለራሴ በማሳመን ነው።
ወደ ተከታይ ጥያቄ ከማለፌ በፊት ዋናው መስሪያ ቤት የተዘግቶ ነበር ብለህ ነበር። ስራ ሙሉ በሙሉ አቆማችሁ ነበር? አንዳንዶች ከቤት የሚቀጥል አይነት የስራ ጠባይ ያላቸው ከዚህ ቀደም ያልተሞከረውንም ጭምር መሞከር ተችሏል። ሙሉ በሙሉ አትሰራም ነበር? ስራን በሚመለከት ስራ የሚጠይቀው ኃላፊነት አልነበረም እስኪከፈት?
አዎ ትክክል ነው፣ አልነበረኝም። እንግዲህ አንድ የሙሉ ጊዜና አንድ ደግሞ በትርፍ ጊዜ የምሰራቸው ስራዎች ነበሩ። የመደበኛው ስራ ሙሉ በሙሉ የተዘጋው ምክንያቱም ከእንግዶች ጋር የተያያዘ ስለሆነ የሚሰራውም በአካል ተገኝቶ ስለሆነ ይሄ የአየር ላይ ጉዳይ ወይም ቴሌወርኪንግ የሚሉት ፈጽሞ እኔን አይመለከትም። ሁለተኛው ስራዬ የትርጉምና የማስተርጉም ስራ ነው፣ በትርፍ ጊዜ የምሰራው። እሱ በቪዲዮ እና በቴሌኮንፈረንሲንግ የቀጠለ ቢሆንም እኔ ግን እዚህ ስነ ጽሁፍ ጉዳይ ላይ በጣም ከመዋጤ የተነሳ ያንንም ብዙ አልሄድኩበትም። ስለዚህ አብዛኛውን ጊዜ ከቤተሰብ ኃላፊነቴ እና ከትምህርቴ ባሻገር ያዋልኩት ስነ ጽሁፍ ጉዳዮች ላይ ነው።
መልካም። መቼ እንደተጻፈ ባላውቅም ሌላ አራተኛ መጽሐፍም መንገድ ላይ ነው። ለህትመት የተዘጋጀ መጽሐፍ እንዳለህ ተረድቻለሁ ከምልልሳችን በፊት በነበረን ውይይት። የኢትዮጵያን ባህር ኃይል ባለሙያዎች ታሪክ የሚተርክ እግረ መንገዱንም ዛሬ የለምና የቀደመውን የኢትዮጵያን ባህር ኃይል መልሶ የሚያስተዋውቅ መጽሐፍ መሆኑን ተረድቻለሁ። ከዚህ ቀደም ይመስለኛል የህይወቴ ፍርጦች ከቀበና እስከ 14ኛው ጎዳና የዋሽንግተን ዲሲን 14ኛው ጎዳና ግለ ታሪክህን በተረክበት በዚያ መጽሐፍህ ላይ ያነበብክ ይመስለኛል የባህር ኃይል ባልደረባ ነበር። የተለየ ምክንያት ሊኖርህ እንደሚችል ታሪኩም ቅርብ እንደሚሆን እረዳለሁ። እስኪ ስለ እሱም ባጭሩ ንገረን። መቼ ተጻፈ? እንዴት ተጻፈ? የጥናት ስራዎቹን መቼ ያከናወንክ? ይሄም በዝግ ጊዜ የሆነ ነው ወይስ ቀደም ብሎ የተዘጋጀ ነው?
መልካም። ካነሳኸው ከህይወቴ ታሪክ እነሳና እሱም ምክንያት ስላለው ያኔ ያነበብከው ያ የህይወት ታሪኬ በእርግጥም ባህረኝነቴን እንደ አንድ ዘርፍ ይተነትናል። 250 ገጾች ነበሩ። በዚሁ ኮቪዱ ባመጣብን የዝግ ጊዜ ወይም ተከርቸን በሚሉት ቁጭ ብዬ በደንብ ላሰፋው ስለቻል አሁን 700 ገጾች ደርሶ እንደ አዲስ ታትሟል። ርዕሱም የተቀጠለ እድሜ ተብሎ ተቀይሯል። ንዑስ ርዕሱ ደግሞ ባህረኛው ደራሲ ከፍሪጌት እስከ ዲሲ ነው የሚለው። እንግዲህ ይህንን መነሻ ላርገውና እንዳልከው ይህንን በኢትዮጵያ ባህር ኃይል ዙሪያ የሚያጠነጥን አንድ መጽሐፍ በሁለት ምክንያቶች አዘጋጅቻለሁ። አንደኛ ታሪካችን ሆነ ተብሆን በቸልተኝነት ተቀብሮ ነው የቆየው። በቅርብ በተለይ ኢትዮጵያ የባህር ኃይል የማቋቋም ሀሳብ እንዳላት ሲነሳ ነው ትንሽ ትንሽም ስማችን አብሮ መነሳት የጀመረው እንጂ በህብረተሰቡ ተረስተን እኛም ረስተን ነው የቆየ ነው። ማለት ይቻላል። እና ስራው የተጀመረው ቀደም ብሎ 2 አመት ፈጅቶብኛል። ግን ይሄ 1 አመት ከምናምኑ ቤት ውስጥ የቆየውበት ጊዜ አፋጥኝ እንድጨርሰው ምክንያት ሆኖኛል። እና መጽሐፉ 9 ባለሌላ ማረክተኞች እና መኮንኖች ሆነው በባህር ኃይል ውስጥ ያገለገሉ አባላትን አስደናቂ ግለ ታሪኮች ያነሳና እግረ መንገዱንም የባህር ኃይሉን ታሪክ በእነሱ አንደበት ይተረካል። የመረጥኳቸውም በጥሩ መመዘኛ ነው። መመዘኛው ምን የሚል ነው? ባህር ኃይሉ በፈረሰ ወቅት ስንመለስ ጡረታ የሚሆን የሕክምና ሌሎችም የጥቅማ ጥቅም መብቶች ስላልተከበሩልን ያው እንደ አሮጌ ቁና ነበር የተወረወር ነው። ከዛ ተነስተው አዋራቸውን አራክፈው ራሳቸውን ችለው ለሌሎች የተረፉ አሁንም ላለው ትውልድ ምሳሌ የሚሆኑ ብዬ ነው እነዚህን የመረጥኳቸው። ስለዚህ መጽሐፉ ከሁለት ሶስት አቅጣጫ በጉጉት ሊነበብ የሚችል ነው።
ትልቁ ደግሞ ሳይገለጽ መታለፍ የሌለበት ነገር የዚህ መጽሐፍ በተለይ ኢትዮጵያ የሚታተመው መጽሐፍ ሙሉ የሽያጩ ገቢ ያለ ጡረታ ያለ የሕክምና መብትና በአጠቃላይ ያለምንም ጥቅማ ጥቅም ለተበተኑ እኔና ሌሎች ባልደረቦቼን አሰልጥነው ለዚህ ደረጃ ላደረሱ አዛውንት የኢትዮጵያ ባህር ኃይል አባላት መደጎሚያ እንዲሆን ነው ያሰብኩት። ይህንንም ኢትዮጵያ ያለውና በሕጋዊነት የተመዘገበው የቀድሞ ኢትዮጵያ ባህር ኃይል አባላት ማህበር የሚያስፈጽመው ይሆናል።
መልካም። ያቀድከውም በጎ ስራ ነው። አለማየሁ፣ ቀደም ብለንም በመግቢያችን ጠቆም እንዳደረግ ነው መንፈሳዊ ይዘት ያላቸውን ጨምሮ በርካታ መጽሐፍ ደርሰሃል፣ የትርጉም ስራዎችንም ያካትታሉ። ከ20 በላይ መጽሐፍት መድረስህን ነው የተረዳሁት። በዚያ በቀደመ ምልልሳችን ከአንባቢዎችህም የንባብ ፍጥነት ሳትጽፍ እንዳልቀረህ ነበር ያነሳሁት የአጻጻፍ ፍጥነትህን አስመልክቶ። አሁን ደግሞ እንዲህ ለየት ባለ ሁኔታ ውስጥም በከፍተኛ ፍጥነት መባል በሚችል ደረጃ የመጽሐፍ ዝንባል ይህን ተመልክተናል። 1 አመት ከ6 ወር በሚሆን ጊዜ ውስጥ 3 መጽሐፎችን ለንባብ አብቅተሃል። ሌላ 4ኛውንም ከዚህ ቀደም የጀመርከውንም ማጠናቀቅህን ገልጸህልናል። መጽሐፎችህን ይዘትን በተመለከተ አንባቢዎች ማንበብ እድል የነበራቸው ሊነጋገሩ ይችላሉ። ግን የመጽሐፍ ፍጥነትህን በተመለከተ አሁንም እንድናነሳ የሚያስገድድ ይመስለኛል። ቀደም የአጻጻፍ ዲሲፕሊንህን ሙሉ ጊዜ ሰጥተህ እንዴት ትኩረት እንደምታደርግ በዚህ በነበረው ጊዜ እንደ መደበኛ ስራ አድርገህ እንደሰራ ገልጠህልናል። ያ ብቻ በቂ አይመስልምና ከፍጥነት ጋር ያለውን ሁኔታ ጥናቶች የሚጠይቁ ከሆኑ አሁን እንዳነሳ ነው መጽሐፍ የግለሰቦችን ህይወት፣ ሌሎች ስራዎችን መመልከት የሚጠይቅ ከሆነ የራስንም የቆዩ ማስታወሻ የመያዝ ልምድህ ጠንካራ እንደሚሆን ገምታለሁ። እስኪ ንገረን ስለዚህ እጅግ ፈጠን ብለህ ስለምትጽፍበት ልማድ።
ከክንፎቼ ብጀምር ደስ ይለኛል። በሁለት ክንፎች ነው የምበረው፣ በአንድ አቅጣጫ አይደለም። መጽሐፎቼ ለጠቅላላ እውቀት የሚበጁና ለነፍስ እውቀት የሚጠቅሙ ብዬ ለሁለት ከፍላቸዋለሁ። አንዳንዶች መንፈሳዊ ነገር ላይ ያተኩራሉ፣ አንዳንዶች ደግሞ ከዛ ውጭ ያለው ጠቅላላ እውቀታዊ ነገር ላይ ያተኩራሉ። እኔ ሁለቱንም የምሰራው ስለዚህ በማንኛውም ቀን ከእንቅልፌ ስነቃ የምሰራው ስራ አላጣም ማለት ነው። አንዱ ሚስጥር እሱ ነው። ሁለተኛው ምናልባት ይሄ ጥቂቶቹ የሚለው የኢትዮጵያ ባህር ኃይል አባላት ታሪክም ጠቆም እንደሚያደርገው እኔም ከእነሱ ጋር 7 አመት የማገልገል ታላቅ እድል ስላገኘው ያ በህይወቴ ውስጥ የተወ አሻራ ሊሆን ይችላል። ምክንያቱም መርከቧ ባህር ላይ ካለች 24 ሰዓት ስራ አለ ማለት ነው። ስለዚህ በማንኛውም ሰዓት እየተቀሰቀስን በተራችን ስራችንን የማከናወን ልማድ ነበረን። ያ አስራዎቹ እድሜ በደም ዝውውሬ ውስጥ የሰረጸ ነገር ስለሆነ የዛሬ ኑሮዬን ቀልጄበትን ብኖር ረድቶኛል። ሌሊት ድንገት ነቅቶ መጽሐፍ ወይም በጠዋት ተነስቶ ስራዎችን መጨረስ አሊያም እንቅልፍን ገታ አድርጎ አምሽቶ ማለቅ ያለበትን ነገር መጨረስ ለእኔ እንደ ተራራ የሚከብድ ነገር አይደለም። የመጨረሻው ቀላል። ሌላ አንድ ነገር ልጨምር፣ እሱም ቴክኖሎጂው ነው። አገር ቤት እያለሁ በእጄ ጽፋለሁ፣ ታይፒስቶች ጋር ወስዳለሁ፣ እነሱ የጻፉትን አምጥቼ የማጣሪያ ንባብ አደርጋለሁ፣ መልሼ ወስደው እንዲያርሙት አደርጋለሁ። ብዙ ምልልስ ነበር፣ ሳስበው ራሱ ያደክመኛል። አሁን ግን የራሴን ላፕቶፕ ኮምፒውተር ይዤ ስለምጽፍ የተለየ አደጋ ካልተፈጠረ በስተቀር ተጻፈውም ለአመታት እዛው ስለሚኖር ያ አግዞኛል እላለሁ። ግን የመጨረሻው የዚህ ሀገር ሰዎች ላስት በት ኖት ሊስት ይላሉ፣ የመጨረሻውና ትልቁ ነገር ከላይ የተለቀቀልኝ ትጋት ይመስለኛል። ቅዱሱ መጽሐፍ አንድ ስፍራ ላይ የሰው ቀሪ ሀብቱ ትጋቱ ነው ይላል። ያ ትጋት የተለቀቀልኝ ከላይ እንጂ ከጎን አይመስለኝም። ስለዚህም እግዚአብሔርን አመሰግናለሁ።
መልካም አለማየሁ፣ ለፈጣን አጻጻፍ የረድሁን የተለያዩ ምክንያቶች ዝርዝርህ ገልጸህልናል። አንባቢዎች እና በዚህ ሰዓት ይህን ውይይት የሚከታተሉ ከየራሳቸው ልማዶች ጋር የሚያዛምዷቸውን ቁም ነገሮች የሚያገኙ ይመስለኛል። እንዳልኩት ከ20 በላይ መጽሐፍት ዝርዝሮች ነው የተመለከትኩት። የማዕበል መንገደኞች፣ ኑሮ በአሜሪካ፣ ቅድም ያነሳሁት የህይወት ፍርጦች፣ መንፈሳዊ ይዘት ያላቸው ቅድስና መፈለግ ትርጉም ይመስለኛል፣ እነማን ነበሩ፣ ልጆችና ቴክኖሎጂ በርካታ ናቸው። የጽህፈት ምርጫዎችህን ቅድም ሁለቱ ክንፎች ብለህ በሁለት ለይተህ እንደምትጽፍ፣ በዛ መንገድም ሊጻፉ የሚችሉ በርካታ ርዕሶችን ማግኘት እንደሚችል፣ ማንኛውም ቀን የሚጻፍበት ነገር ሊኖር እንደሚችል ጠቁመሃል። የንባብ ልማድስ ምን ይመስላል? አንዳንድ ጊዜ ጥሩ ጸሐፊ ጥሩ አንባቢ እንዲሆንም ይጠበቃል። እንደ ግለሰቡ ዝንባሌና ልማድም ሊወሰን ይችላል። እስኪ ስለዚህ ንገረንና ውይይታችንን ወደ መቋጨቱ እናምራ።
መልካም ነው። ማያነብ ጸሐፊ አለ ብዬ አላስብም። ካለም የሚጽፈው ያንሳል፣ የሚያስበውም ይሳሳል የሚል ስጋት አለኝ። ስለዚህ አነባለሁ። የሀገሩ ሁኔታ በፈቀደልኝ መጠን የሚያስፈልጉትን በእንግሊዝኛ፣ ለትምህርቴም ቢሆን የተለያዩ ኮርሶችን ስወስድ ብዙ ጊዜ ወደ ስነ ጽሁፍ ነገሮች ላይ አተኩራለሁ፣ አነባለሁ። በአማርኛም ይዞ የፈቀደልኝና እጅ ላይ የገቡትን ያህል ሁሉ አነባለሁ። አሁን አገር ቤት በቅርብ ስለታተሙ መጽሐፍ ምናልባት እዚህ ሳይሆን እዛ ከሚኖሩት ያልተናነሰ እውቀት አለኝ ማለት ይቻላል። ከስር ከስር እከታተላቸዋለሁ ማን ምን ጻፈ የሚለው። አስፈላጊም ሲሆን የማበረታቻ መልእክት አስተላልፋለሁ እና አነባለሁ። ንባቡ እጅግ ጠቅሞኛል። እንዲያውም ይሄ አብሮኝ የኖረ ከልጅነቴ ጀምሮ አብሮኝ አደገ እንጂ ለመጽሐፍ ብዬ የጀመርኩትን ነገር አይደለም። በተለይ መርከቦቻችን ላይ ኃይለኛ የማንበብ ልማድ ነበረን። አንድ ምሳሌ ልንገር። አንድ ጊዜ ለአይን ሕክምና ወደ አስመራ ሄጄ፣ እንግዲህ የአይን ሕክምና ለምን እንዳስፈለገኝም መገመት ስለምትችል፣ አስመራ ሄጄ በኋላ ብቀላ ተብሎ የተተረጎመ ቬንዴታ መጽሐፍ ገዝቼ መጣሁ። መርከቤ ላይ ከ110 በላይ መርከበኞችና መኮንኖች ተመድበው ይሰሩ ነበረ። እኔ አነበብኳት። ባህላችን እንግዲህ መቀባበል፣ እየተቀባበልን ነው የምናነባት። በመጨረሻ ከመነበቧ ብዛት ተገነጣጥላ ግብአተ ባህሯ ተፈጸመ። ግብአተ ባህር ማለት ወደ ባህር ተወራጭ ማለት። እኔ ብቻ ሳልሆን ቀሪዎቹም ባልደረቦች የሆኑት የባህር ኃይል አባላት እጅግ አንባቢዎች ነበሩ። አሁንም ያን ልማድ አልቀየርኩትም፣ ግን ቅርጹን ቀይሬያለሁ። አንደኛ በጣም የተመረጡ ነገሮችን ማንበብ ነው ያለብኝ ስለምጽፍ። ሁለተኛ የግድ መጽሐፍ እጄ ላይ ይዤ ብቻ መሆን የለበትም። ስቀመጥ ኮምፒውተሬ ላይ የተለያዩ ድረገጾችን እየተዘዋወርኩ ነፍስ ያላቸውን ነገሮች እየመረጥኩ አነባለሁ። ስተኛ ደግሞ ትንሽ አቅም ተርፎኝ ከሆነ በጆሮ እያነበብኩ ነው የምተኛ። ማለትም ኦዲዮ ቡኮችን አዳምጣለሁ። አንዳንዴ ከፍቼው ስነቃ ሁሉ ከእንቅልፌ የምሰማው ጊዜ አለ እና ንባብ ለእኔ ከመጽሐፍ የማይነጠል የዕለት ተዕለት ልማድ ነው ማለት ይቻላል።
ግሩም ነው። ምናልባትም አንዱ ሌላው የመጽሐፍ ምስጢር ሊሆን ይችላል። እዚህ ያለንበት ዩናይትድ ስቴትስን ጨምሮ በተቀረው ዓለም መጽሐፍት ተጽፈው ለህትመትና ለንባብ በሚበቁበት ሂደት የተለመደውና ዘለግ ያለ ታሪክ ያለው አሰራር አመቺነት አለው። በአንድ መጽሐፍ ላይ ከአንድ በላይ ሰው ይሳተፋል። የግል አርታይ ይኖራል፣ የአሳታሚው አርታይ ይኖራል፣ በተጻፈበት ጉዳይ ላይ አዋቂ የሆነ ሰው ማማከር ይኖራል። ጥናቱ ሰፊ ነው። ያን አይነት ሁኔታ ለእኛ ይኖራል ብዬ አልገምትም። ከወጪም አንጻር መጽሐፉ በኋላ ያንተን ድካምና በተለይ የሚወጣውን ወጪ ከመሸፈኑም አንጻር ያን አይነት እድል የሚኖር አይመስለኝም፣ ሌሎችም ደራሲያንን እንደማውቀው። ነገር ግን ምንም አይነት ደራሲ ነውና አርታይ የሚጠይቀው ደግሞ አንተ በርካታ መጽሐፍት እንደመጽሐፍ መጽሐፍን የሚያዩ አርታዮች አሉ። በቅርብ ወዳጅነትም ሊሆን ይችላል፣ ወይንም ደግሞ ባነሳኸው ርዕሰ ጉዳይ ላይ የጠለቀ እውቀት ስላላቸው። ለምሳሌ እኔ ተነስቼ ስለ አንድ የአእምሮ ህመም አይነት ብጽፍ የአእምሮ ሕክምና እውቀቴ ውስን በመሆኑ በዚያ ርዕሰ ጉዳይ ላይ ተለቅ ያለ እውቀት ያላቸው አዋቂዎችን ባለሙያዎችን በጽሑፍ ያነሷቸውን ጉዳዮች ትክክለኝነት ለማረጋገጥ ማማከር ይጠበቅ ይሆናል። እናም ያ አዋቂ ያ የትምህርት ስራ ከመውጣቱ በፊት ስራዬን ሊገመግምልኝ መቻሉ የቱን ያህል የተሻለ ፍሬያማ ሊያደርገው እንደሚችል ግልጽ ነውና በግሌ በርዕሰ ጉዳይ ላይ ከማደርገው ምርምርና ጥናት በተጨማሪ ማለት ነው። በዛ በኩል ምን ትላለ? የምታደርገው መንገዶች አሉ መጽሐፍህ በሌላ ሰው የሚታይበት ከመውጣቱ በፊት?
አለም የለም ነው መልሲ። ምክንያቱም ትችትን በተመለከተ የመጀመሪያውን ረቂቅ ወይም ማኑስክሪፕት አድርጎ አስተያየት የሚሰጡኝ በርካታ ወዳጆች አሉኝ። ያ ጥሩ ግብአት ሆኖ ያገለግለኛል። ነገር ግን ወደ አርትኦቱ ወይም ኤዲቲንግ የማጣሪያ ንባብ ወይም ፕሩፍ ሪዲንግ ስራ ሲገባ ግን እኔው ከዛ ከጋዜጠኝነቱ ዓለም ይዤው የመጣሁትን ልምድ ተጠቅም ያደርጋለሁ እንጂ ይሄን የሚያደርግልኝ ሰው የለም። ያው እንግዲህ እኔ የሩቅ ሀገር ሰው ነኝ እና ይሄ የተመቻቸልኝ አይደለሁም። ጥሩ ነገር ጽፌ ካስቀመጥኩትና ከተወሰነ ጊዜ በኋላ ከረሳሁት በኋላ አንስቼ ነው እንደ አርታ ሆኜ ጨክኜ ማስተካከለው እንጂ የራሴ ነው ብዬ አልሳሳለትም። እና ይሄ ለዚያ ካሄዴ ሁሉ ጊዜ የምሰጠው ብያኔ ምንድን ነው? ሁሉ ነገር እስኪሟላ መጠበቅ የለብንም። እንዳነሳኸው እዚህ ሀገር ለጸሐፍት በርካታ ማሳለጫዎች አሉ። ጽፈውም ሲጨርሱ በርካታ ጥቅማ ጥቅሞች አሉ። እኔ ዘንድ ያ ሁለቱም የለም። ግን እንግዲህ ደጋግመን ሁሉ ጊዜ የምንለው የአድዋ ድል አለ። የአድዋ ድል ታሪክ የጥቁሮች አንጸባራቂ ድል ነው፣ የነጻነት ፋና ወጊ ነው። እንደዚህ ስንል እኔ ሁሉ ጊዜ ከዛ ላይ የምወስደው አባቶቻችን ያን ጊዜ ቆይ ታንክ የለንም፣ መድፍም አልገዛንም፣ የጦር አውሮፕላኖችም ገና አላደራጀንም ብለው ባይዋጉ ኖሮ ያን ድል ለእኛ አመጡትም ነበር። እጃቸው ላይ ባለው መሳሪያ ነው ተወርውረው እንደሄዱ ታሪክ የነገረን። እኔም የማምነው እንደዛ ነው። እኔም ስጽፍ እጄ ላይ ባሉት ችሎታዎች፣ ተሰጦች፣ ስልጠቶችና ክህለቶች ቀጥታ ስራውን አከናውናለሁ እንጂ ይሄ የለም ያ የለም እያልኩኝ ለመተከዝ ጊዜው የለኝም። ሌላው ካነሳኸው አይቀር ስለዚህ ሀገር ለጸሐፊዎች ያለውን ክብርና ጥቅማ ጥቅም የመጀመሪያውን የእንግሊዝኛ መጽሐፌን እየጻፍኩ መሆኑን ለቮይስ ኦፍ አሜሪካ አድማጮች ለማብሰር እወዳለሁ። ያ እስከሚያልቅ ድረስ ግን ለጊዜው በርካታ የአገር ቤት አድማጮች የሚያነሱብኝን ጥያቄ እግረ መንገዴ መልሼ ልሰናበት። በፌስቡክ ያውኛል፣ በተለያዩ ማህበራዊ መገናኛ ብዙሃን ያገኙኛል። ግን ጥያቄያቸው አንድ አገር ቤት መጽሐፎች የት አሉ የሚል ነው። በእርግጥም ከሞላ ጎደል የለም ማለቱ ይቀላል። ከ26ቱ መጽሐፎች እስካሁን እዛ ታትሞ የተሰራጩት 4 ብቻ ናቸው። ነገር ግን ይሄ የወረርሽኙ ዘመን የሰጠንን ፋታ በመጠቀም አንደኛ የተጓዡ ማስታወሻ የሚለውን መጽሐፌን ጃፈር የመጽሐፍት መደብር ከኔ ጋር በመተባበር ሊያሳትመው እየተዘጋጀ ነው። ቀጥሎም ይሄ ቅድም ያነሳ ነው ጥቂቶቹ የሚለው የኢትዮጵያ ባህር ኃይል አባላት ግንደ ታሪኮች ስብስብ በቅርቡ ኢትዮጵያ ውስጥ ታትሞ እንዲመረቅ እየተመካከረን እና እየሰራን ነው። ለሰሜን አሜሪካ አንባቢያን ግን በሚቀጥለው ሳምንት ተደራሽ ይሆናል፣ መጽሐፉ ዝግጁ ይሆናል። ለዓለም አቀፍ አንባቢያን ደግሞ lulu.com በተሰኘ ድረገጽ ከሚቀጥለው ሳምንት ጀምሮ ይለቀቃል። ይህን ይመስላል አሉ።
መልካም። በርከት ያሉ ጉዳዮችን አንስተናል። መጽሐፎችህን የጽህፈት ወይም የድርሰት አጻጻፍ ጠባይና ልማድህን ጨምሮ አለማየሁ፣ በሌላ ስራ በሌላ አጋጣሚ መልሰን እንደምንገናኝ ተስፋ አድርጋለሁ። አሁኑ ለነበረን ቆይታ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ። የተባረከ ቀን ይሁንልህ። ሰላም።
አድማጮች፣ ከአለማየሁ ማሞ ጋር የጀመርነውን ቃለ ምልልስ ሙሉን በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን።
ለአሁኑ ግን እንግዳችንን አለማየሁ ማሞን እናመሰግናለን።
አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው።
አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ በቀጠሮ መሰረት እንግዳውን ይዞ ብቅ ብሏል።
አባዬም ቢሞላ መሻገሪያው ሌላ እያልን ነው ያደግነው። መቼም አባዬም ቢሞላ መሻገሪያው ሌላ የተባለው ትንቢት ደረሰ ተሟላ። ለምስራቅ አፍሪካ ብርሃን ይዞ ተርላ አባይ ሊያሻግረን በዘዴ በመላ ብያለሁ እኔ።
የአባይ በረከት ብዙ ነው፣ ሊነገርም የሚችል አይደለም።
አድማጮቼ፣ ባለፈው 15 ቀን እንግዳዬ የነበረው ጋዜጠኛ ፋንታውን ኃይሌ ዮሴፍ ዛሬም ሲያጫውተን ያመሻል።
የአባይ በረከት ብዙ ነው፣ ሊነገርም የሚችል አይደለም። የግብፅ ህዝብን ሳነጋግር የግብፅ ወጣትን፣ የግብፅ ጎልማሳን፣ የግብፅ አዛውንቶችን አነጋግሬያለሁ። ባነጋገርኩ ጊዜ ያሉኝን ብነግር ልብ የሚነካ ነው። እያለቀሱም የነገሩ በተለይ ከአርባ ዓመት በላይ ያሉ ሰዎች ምን ይላሉ? ኢትዮጵያና እኛ እኮ ከአንድ ምንጭ የምንጠጣ ሰዎች፣ ወንድማማቾች፣ እህትማማቾች። እግዚአብሔር ኢትዮጵያን ባይሰጠን አባይ ለኢትዮጵያ ስጦታ ባይሆን ከየት እናገኘው ነበር ኢትዮጵያ ባትኖር? ስለዚህ ከአባይ ይኸው እኛ በረከቱን እንቃመሳለን። 98 በሞተው ህዝቡ የሚኖረው በአባይ ዳርቻ ነው። ይሄን ሁሉ ህዝብ የያዘልን አባይ ነው። ስለዚህ ኢትዮጵያውያን ወንድሞቻችን ናቸው፣ ባለውለታችን ናቸው ይላል።
በዚሁ በአባይ ጉዳይ ላይ ወጣቶስ ምን ይላል ፋንታውን?
ይሄ ጎረምሳውና ጎልማሳ ነኝ የሚለው ግን በተለይ በተለይ ሀሺሽ የሚያጨሱበት ቤት ጭምር እንትን እነሱ እንትን ይሉታል ማዕሰል ነው የሚሉት እነሱ። እዛ ቤት ሄጄ ቁጭ ብዬ አብሬያቸው እያጨስኩ አወራኋቸው። በእንትኑ የናወዙትም ደህና የሆኑትም የሚያወሩት እዛ ማዕሰል ቦታ ላይ የሚያወሩት ስለ ጦርነት ነው። ኢትዮጵያ የአባይን ውሃ ወስዳብናለች ነው የሚል የሚመነጨው የሚመስላቸው ከግብፅ ነው። ከግብፅ መንጭቶ ወደ ኢትዮጵያ የሚፈስ ነው እንጂ የሚመስላቸው ከኢትዮጵያ ወደ ግብፅ የሚፈስ አይመስላቸው። ማንንም ማሳመናቸው ሁለት ሶስት ቦታ በአሰል የሚጨሰበት ቦታ አይቻለሁ። ማንንም ግን ማሳመናቸው እነሱ አንድ ጊዜ ተሰብከዋልና የጦርነትን ጣዕም ደግሞ ክፋትና ደግነት ወጣቱ ትውልድና ጎልማሳው ስለማያውቀው የኢትዮጵያን ምች ስላልቀመሰ ጦርነትን ከእነሱ መሀል ጥቂቱ ጦርነትን ይናፍቃል። ነገር ግን ሌላው አረተው አድቡ የሚል ብዙ ግብፃዊ ያለ ጋዜጠኛ ፋንታውን ጥሩ አድርገህ አብራራው። ይህን እድል እንዴት አገኘ? እንዴት አንተ እነዚህን አካባቢዎች ለማየት ቻልክ? እስኪ አጋጣሚውን። አጋጣሚው በአፍሪካ ዋንጫና በይድነቃቸው ተሰማ 40 ጊዜ በሌሎች ተልእኮዎችንም በዚህ በስፖርት ጋዜጠኝነቱ ሳከናውን ያገኘሁት እድል ነው። ይድነቃቸው ተሰማ እንደምታውቃቸው በመጀመሪያ ሰውን አክባሪ ናቸው። ቀጥለው ኢትዮጵያዊን ወዳድ ናቸው። ቀጥለው ሀገራቸውንና ወገናቸውን አክባሪ ናቸው። ቀጥለው የሚሰራን ሰው የሚወዱ ናቸው።
ታላቁ የስፖርት ሰው ማለታቸው
የጅብራልተሩ አለት።
አዎ ፋንታሁን፣ የጅብራልተሩ አለት ታላቅ ሰው አነሳህ። አቶ ይድነቃቸው ተሰማ እሸቴ ካረፉ ባለፈው ሐሙስ ነሐሴ 13 ቀን 35 ዓመት ሆነ። ከተወለዱ ደግሞ የፊታችን መስከረም 1 ቀን 2014 ዓመተ ምህረት 100 ዓመት ይሆናል። ይህን እያነሳን እንዘክራለን። አድማጮች፣ ሰላም ያገናኘን።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸው ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍ ሆነ በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን ግን በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉልን፣ ደውሉልን።
አድማጮች፣ አሁን ወደ ስርጭታችን መገባደጃ ማምራታችን ነው። አሁን የቀረን
Kema do mesulae kuch bilu
ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 30 ሜትር ባንዶች
እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና